በእናስተዋውቃቸው ዝግጅታችን የሰንበት ትምህርት ቤት ታሪካዊ አመሰራረት አስተዋጽኦ ያሉባቸው ችግሮችና ሊደረጉላቸው የሚገቡ ድጋፎችን በተመለከተ
ዲያቆን ዋሲሁን በላይ ይባላለሁ። እግዚአብሔር ይስጥልኝ። የማገለግለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በምክትል ዋና ጸሐፊነት ነው የማገለግለው።
ከእሳቸው ጋር ቆይታ አድርገናል። ተከታተሉን። በዛሬው ዝግጅታችን ግን ትኩረት የምናደርገው የሰንበት ትምህርት ቤቶች ታሪካዊ አመሰራረት ላይ ነው።
ዛሬ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶችን ጉዳይ ስናነሳ ቤተክርስቲያን በጉዞዋ ሁሉ ወጣቱን ከጎልማሳና ከአረጋዊ ጋር በማጣመር መልካም የሆኑ መንፈሳዊና ሀገራዊ ልማት ስታካሄድ ኖራለች። በተለይ ደግሞ በትምህርቱ ዘርፍ ወጣቱ ከህፃንነቱ ጀምሮ በማስተማር ለሰው ልጅ የሚያስፈልጉ የአእምሮና የመንፈስ እድገት የተሟላ እንዲሆንም ስትሰራ ቆይታለች። ሆኖም ከዘመናት ክስተት አንጻር ሲታይ ወጣቱ በቤተ ክርስቲያን ውስጥ የነበረው የትምህርት ፍላጎት ጊዜውን ስናየው ሁለት ከፍለን ማየት እንችል ይሆናል። ከሀያኛው መቶ ክፍለ ዘመን በፊት የነበረውና ከሀያኛው መቶ ክፍለ ዘመን በኋላ የነበሩት ነገሮች ማስታወሱ የበለጠ የሰንበት ትምህርት ቤቶችን አመሰራረት ሊያሳየን ይችላል። እንግዲህ ይሄ ሀያኛው መቶ ክፍለ ዘመን በፊት ያሉት አጠቃላይ ሰንበት ትምህርት ቤቶች የወጣቱ ሂደት የነበረው በቤተ ክርስቲያን ውስጥ በእንተ ስማ ለማርያም በማለት ከእለት ምግብ እያሰባሰበ የአብነት ትምህርት ቤት የሚማር ትውልድ ነው። በዚህ ሙሉ በሙሉ የሚያምንበት ነገር ያንን የአብነት ትምህርቱን እየተማረ አባቶችን መተካት፣ አባቶቹን የያዙትን እውቀት በብዙ ድካም በብዙ ትግል ያንን እውቀት ሸምቶ ከዛ በኋላ ለቤተ ክርስቲያንም ሆነ ለሀገሪቱም አገልግሎት ለቤተ ክርስቲያኒቱም ሆነ ለሀገሪቱ ማንኛውም አገልግሎት ዝግጁ መሆን ነው። ብዙ ጊዜ እንግዲህ በዚህ ስናይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጣቶች ይህንን ታላቅ የሆነውን የአብነት ትምህርቱን ተምረው የቤተ ክርስቲያን ትምህርት ተምረው ቤተ ክርስቲያንን ወክለው የቤተ ክርስቲያንን አገልግሎት ሲያስኬዱ አባቶቻቸውንም ሲተኩ ወንበርም ዘርግተው ሲያስተምሩ በዚህ ህይወት ነው እንግዲህ ያለፈችው። አብዛኛው እንግዲህ ወጣቶች በዚህ ህይወት ነው ያለፉት። ከዚህ አንጻር ስናይ ብዙ ጊዜ እስከ ዛሬ ድረስ ያለው ይሄኛው ተግባር ሙሉ በሙሉ ቀጥሏል ባንልም፣ ወይም ደግሞ ሙሉ በሙሉ እንደ በፊቱ ነው ባይባልም፣ አሁንም ግን በተመሳሳይ መንገድ ይሄ ነገር ቀጥሏል። በዚህ መንገድ ነው እንግዲህ ወጣቱ አንዱ የመጀመሪያ ቤተክርስቲያንን ይገናኛት የነበረው። ቤተክርስቲያን ወጣቱን በዚህ በተለይ በትምህርቱ ዘርፍ ነበረ ግንኙነታቸው። በወቅቱ ከዚህም የበለጠ ጉዳይ ባለመኖሩ እድሉም ይሄና የተሻለ ነገር ሆኖ በመገኘቱም ጭምር ሊሆን ወደ ሀያኛው መቶ ክፍለ ዘመን ወደዚህ ስንመጣ ግን ሌሎች ነገሮች ይሄ የዘመናዊ ትምህርት ወደ ሀገራችን መግባት ተከትሎ ወጣቱን ለሁለት የከፈለበት ጊዜ ነው። ቅድም እንዳልኩት ወላጆቹን ትቶ በእንተ ስሟ ለማርያም እያለ ከምዕመናን የዕለት ምግብ እያሰባሰበ በአብነት የሚማር ወጣትና መኝታና ምግብ ሞግዚት ተዘጋጅቶለት በአዳሪ ትምህርት ቤት የሚማር በእነዚህ ሁለት ጉዳዮች ወጣቶች ተከፍለው ነበር። ይሄ እንግዲህ በተለይ የአዳሪ ትምህርት ቤት የወጣቱን ስሜት እየሳበ በመምጣቱ ወደ አብነት ትምህርት ቤት ከሚሄዱ ወጣቶች ይልቅ በተለይ ደግሞ በከተማው ያለው ወጣት ቁጥሩ እየጨመረ መምጣቱ አልቀረም። ከዘመናዊ ትምህርት መስፋፋት ቀጥሎ ይሄ በዚህ የተነሳ ቤተ ክርስቲያን ወጣቱን የምታስተምርበት ሁኔታ በመለወጥ በአግባቡ ትክክለኛውን ትምህርት ሃይማኖትምና ምግባር ይዘው እንዲቆዩ ለማድረግ ቤተ ክርስቲያን ጉዳዩን ማሰብ ነበረባት። ስለዚህ በዘመናዊ ትምህርት ከሰኞ እስከ አርብ የሚማር ትውልድ መንፈሳዊ እድገቱ መንፈሳዊ ሕይወቱ የተስተካከለ ይሆን ዘንድ በወጣቶችና በካህናት ፈቃደኝነት ወጣቶችን የምታስተምርበት የቅዳሜና እሁድ መርሃ ግብር ዘረጋች። ይህ ደግሞ ዛሬ እንግዲህ የሰንበት ትምህርት ቤቶችን እንቅስቃሴ መሰረት የጣለው ቅዳሜና እሁድ ትምህርቶች በኢትዮጵያ መቋቋም መንፈሳዊ ትምህርት 39 ዓመተ ምህረት ጀምሮ ነው። ቱን የጣለው ደግሞ በጊዜው የተፈሪ መኮንን ትምህርት ቤት በሚባለው ውስጥ ነው። መስራቾቹ ከተፈሪ መኮንን ትምህርት ቤት እና ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይማሩ የነበሩ አንዳንድ የኦርቶዶክስ ተዋህዶ ሃይማኖት ተቆርቋሪ ተማሪዎች ናቸው። ምክንያት የሆናቸው በዩኒቨርሲቲ ውስጥ የሚሰጠው አስተማሪዎች ወይም ደግሞ በጊዜው የነበሩ ኢየሱሳውያን የሚባሉ ሚስዮናውያን ስጋዊ ትምህርት ለመማር ከዩኒቨርሲቲ የገባውን ወጣት ስበው ወደ እነሱ ተከታይነት ለማድረግ ብዙም ጥረት ያደርጉ ስለነበር ያንን ተከትሎ ነው። እንግዲህ አንደኛው የአብነት ትምህርት ቤቱን ጊዜና ሰዓት ይዞ ሁኔታውን ፈቅዶለት ከሰኞ እስከ አርብ መማር አልቻለም ያወጣት። ሁለተኛ ነገር ደግሞ እዛ ዘመናዊ ትምህርት ቤት ውስጥ ደግሞ በወቅቱ የነበሩ ኢየሱሳውያን ሚስዮናውያን መምህራኑ ያስተላልፉት የነበረው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃይማኖት ትምህርት ውጪ ወጣቱን የሚወስድ በመሆኑ ይህን ነገር እንግዲህ በጊዜው የነበሩ ተማሪዎች ተከታትለውታል። በተፈሪ መኮንን ትምህርት ቤት የተጀመረው የኦርቶዶክስ ወጣቶች እንቅስቃሴ ተጠናክሮ ወደ መስካየ ኅዙ ንዋያተ መድኃኔዓለም ገዳም ተዛውሮ ተምሮ የማስተማሩ የወጣቶች መንፈሳዊ ማህበር ተመስርቶ ህጻናትንና ወጣቶችን በተለያዩ የማስተማር ዘዴ ስራውን ቀጠለ። በወቅቱ ደግሞ በአስተዳዳሪዎች፣ በወቅቱ በነበሩ የቤተ ክርስቲያን አባቶች፣ በወቅቱ በነበሩ የዚህን የወጣቱን አገልግሎትና የወጣቱን አጠቃላይ ያለውንም ሁኔታ የተረዱ አባቶቻችን ደግሞ ወደ ቅድስት ሥላሴ ካቴድራል፣ ታዕካ ነገሥት፣ መንበረ መንግስት ቅዱስ ገብርኤል እነዚህ ድረስ እንግዲህ 1950ዎቹ ድረስ ተስፋፍቷል ይሄ ጉዳይ። በዚህ የሰንበት ትምህርት ቤቶች እንቅስቃሴ የራሱን ችሎ እውቅና ባያገኝም በጠቅላይ ቤተ ክህነት ደግሞ በስብከት ወንጌልና ማስታወቂያ መምሪያ ስር በ1960 ዓመተ ምህረት ማዕከላዊ ጽህፈት ቤት አድጎ ተቋቁሞለት አገልግሎቱን ሲሰጥ እንደነበረ ይታወሳል። በእርግጥ ይህ ጽህፈት ቤት ከመንፈሳዊ ኮሌጅ እና ከሌሎች የእውቀት ከፍተኛ ትምህርት ቤቶች ያሉ ደቀ መዛሙርት የሰንበት መምህራን በሚል ስያሜ በአዲስ አበባ ታላላቅ አድባራት እና በዘመኑ በነበሩ 14ቱም ክፍለ ግዛቶች አልፎ አልፎም ደግሞ በጊዜው በነበረው አጠራር አውራጃና በወረዳ ጭምር መምህራን እየተመደቡ እስከ 1966 ዓ ም አካባቢ አገልግሎት ሰጠዋል። የዛን ጊዜ አካባቢ እንደውም ሰንበት ትምህርት ቤት ማደራጃ መምሪያው ማስተባበሪያ ነበረው። ማስተባበሪያው የሰንበት ትምህርት ቤት መምህራን ጽህፈት ቤት ተብሎ ይጠራ ነበር። ያን የሰንበት ትምህርት ቤቶች ማደራጃ መምሪያ ባይባልም የመምህራን ማስተባበሪያ ጽህፈት ቤት ነው።
ክፍል አንድ ዝግጅታችንን በዚሁ አጠናቀናል። በሚቀጥለው ክፍለ ጊዜ ክፍል ሁለት ዝግጅታችንን ይዘን እንቀርባለን።